ሰጥቶን እዚህ እንድንገናኝ በእኛ አይደለም አንድ ሳምንት ቀርቶ አንድ ቀን አጭር ጊዜ አይደለም በሰላም ለመቆየት በህይወት ልንኖር ምናልባት ሶስት ደቂቃ ነው ማክሲመም ያን ስንት መቆየት የምንችለው እና እግዚአብሔር ጋር ሰላም ተስፋ ደግሞ እንድንገናኛል ሰላም ተገናኘን እግዚአብሔርን ጋር እንገናኛለን። አሁን ደግሞ እዚህ እንድንገኝ የፈቀደልን ያሳይን አምላክ እሱን እንዳስተምረን ድሮን እንዲሆን ትንሽ ጫጫታ አለ ቤተሰብ ነው
ላምንበጫቦጭ ነገር አለ
ግን ሚውት አርጉ ምናልባት በዛ በዛ ሆን እና የምትችሉት መንገድ ያው ሚውት አድርጎ ለመናገር ስትፈልጉ ብቻ ክትቱ የተጀመረው በእኔ ከሆነ ግን ምንም ነገር አልችልም ለመናገር። ለማንኛውም ኮምፒውተሩን የገባሁት ነው ግን አይመስለኝም። እና ለማንኛውም አቴንሽናችን ስጠት ነው እንደመስማሙ ስሪ ጫጫታ ኮይን ያየቅንም እና እግዚአብሔር ይመስገን እዚህ ስላደረሰን ወንድምዳኔ ጸሎት ብትጸልና ከዚህ ፕሮግራሙን የሰንበት ትምህርት ቤታችን እንድንገባ ከዛ በኋላ አማሪት ንጎን ትዘምሪያለሽ እናታችን እንቀጥላለን። ከዛ በኋላ ዳንኤል ከትነች
መልካም ሁላችሁም በእግዚአብሔር ስም ሰላም ላችኋለሁ። ቸሩ ፈጣሪ አምላካችን እግዚአብሔር ጌታችን በሰማይ የምትኖር አባታችን እጅግ አድርገን እናመሰግናለን። በዚህ ሳምንት ሁሉ ሁላችንን በሰላም ጠብቀን በዚህ ሰዓት ስላደረስክን እጅግ አድርገን እናመሰግናለን። አሜን። ደግሞ ጌታዬ በዚህ ሰንበት ቀን በሰጠህን እረፍት በሰጠህን ቀን ጌታዬ ልናመልክህ ልናመሰግንህ ካንተም ልንማር ጌታዬ በየቤታችን ተገኝተናልና ባለንበት ቦታ እንድትባርከን እንጠይቃለን። አባቶይ አንደበታችንን አንተ ጠብቅ። ሀሳባችንን የልባችንን ሀሳብ የአእምሯችንን ሀሳብ የእግራችን አረማመድ እጆቻችንን ስራ ጌታ አንተ ተቆጣጠር። አባ ከዚህ ዓለም ጥፋት ሁሉ ጌታ አንተ ጠብቀን። አንተ በደም ዋጅተናልና ጌታ ሆይ አንተ ባልከው ቃል ብቻ መኖር እንድንችል ጌታ እርዳን። አንተነ ፈራጅ አንተነ በሁሉ ላይ ስልጣን ያለ እኛን ያንተን ተፈጥሮ ጌታ ሆይ ከፈራጅነት ሁሉ አውጣን። በሰው ላይ የማይሆን ነገር ከመናገር ሁሉ አንተ እንድትጠብቀን እጠይቃለሁ ጌታ ሆይ። ፕሊዝ ጌታ አንደበታችንን ጠብቅ። እኛ ሰዎች ጥፋተኞች፣ ኃጢአተኞች፣ በደለኞች ነን ጌታ ሆይ አንተ ጠብቀን። እኛ ጌታ ሆይ ልንፈርድ አንችልም። ፈራጅ አንተ ነህ። ሁሉን ነገር ለአንተ መስጠት እንድንችል ጌታ ሆይ ጠብቀን። ጌታ ሆይ አጥፍተናል፣ ጥፋተኛ ነን፣ በደለኞች ነን ጌታ ሆይ። በእኛ መሀል አንድ ሰው ንጹህ የለም፣ አንተ ብቻ ነህ ንጹህ ጌታ ሆይ። አባት ሆይ የእኛ ሀሳብና የአንተ ሀሳብ የተለያየ ነው ጌታ እናስመልክ አልቻልንም እኮ ጌታ ሆይ። በተለያዩ መንገድ ሰይጣን ይመጣብናል። አባት ሆይ አንተ ጠብቀን ከዚህ ሁሉ ጌታ ሆይ። አጥፍተናል፣ ሁሉ ጊዜ እንጠይቃለን ጥፋታችን ጌታ ሆይ ይቅር በለን። አባት ሆይ አገራችን ጌታ ሆይ በዚህ ሰዓት ምን ውስጥ እንዳለች ሁላችን እናውቃለን። ሌሎቻችን እንደሰምተን እንዳልሰማን እንሆናለን። ሌሎቻችን በሰው ሞት እንደሰፋለን። ሌሎቻችን ሰይሰ እንላለን። ይህ ሁሉ ኃጢአት ነው። ኃጢአታችን በዛ
አታችን ጌታ እንደ አሸዋ ወስዳለ ድንጋይ ሁሉ በዝቷል ጌታ ጥፋታችን ብዙ ነው አደራህም ጌታ እጅ እንዘርጋለን ምንኛ ክፉዎች ነን ክፉ ክፉ ነን ጌታ በእኛ ምክንያት ብዙዎች አለቁ ካፋችን በሚወጣ ነገር ብዙዎች አለቁ ጌታ ፕሊዝ ጌታ ይቅር በለን አባታችን ሆይ ፕሊዝ እኛ በአድቬንትስ ምክንያት ጌታ ጥፋታችን በዛ አባት ሆይ የምናየው ነገር በጥይት ተመተ ጥንቅላታቸው ወደ ውስጥ የመጣ ሰው አየው ማለት ነገር ነው ጌታ ሰው በጥይት ጥንቅላቱ ተመቶ አንጎሉ ከጥንቅላቱ ወጣ ሳይ ጌታ አበርኩኝ በቃ ጌታ ልክ አይደለም አጥፍተናል ጌታ ይቅር በለን ጌታ አደራ ተቀበለናል እኛ ሰላማ ግንተን ምን በላ ሁሉ አለ እነሱ ግን እየተጠለቁ ናቸው ከዚህ ተቀምጠው ግፋ እምሉትን ሰዎች ጌታ ሆይ አፋቸውን ዝጋ ጌታ ሆይ ሰራቸው ግደላቸው ይላሉ ጌታ ይሄ ሁሉ ጥፋት ነው ፕሊዝ ጌታ ሆይ ይቅር በለን አለማወቃችንን ጌታ ሆይ ይቅር በለን ዛሬ ሁሉ ያጋራው የምንማረውን ሁሉ ጌታ ለበረከት አድርግልን ወንድሞቼን በሰቦቼን ወንድሞቼን በዚህ መስመር ላይ ያሉትን ጌታ አንደበታቸውን ሁሉ ተቆጣጣለ ብዙ ምንም ሰዎች አሉ ከተዘጋ በኋላ የምሰማው ነገር ብዙ ነው የሚሰሙት አሉ የሚያዳምጡት አሉ በዚህ ሁሉ ሪኮርድ የሚደረገው ነገር ሁሉ ካንተ የሚመጣ ይሁን ጌታ ሆይ የኛ ሐሳብ አይባበት ጌታ ሆይ አደራህን አሜን
አሜን
አማራጭ
መዝሙር ተምራለሁ ኃይል ያለው በጉልበት ላይ ነው ኃይል ያለው በጉልበት ላይ ነው መንበርከክ መስክ ላይ ካለ ሁሉም ነገር በእጃችን አለ ኃይል ያለው በጉልበት ላይ ነው ኃይል ያለው በጉልበት ላይ ነው በንበርከክ መጥቻለ ሁሉም ነገር በዛችላል ሙሲካ እግዚአብሔርን ያናገረው በደመናው ተሰብሮ ክብርን ማየት የቻለው አርባ ቀንን አርባ ሌሊት በመጾም በመጸለይ ኃይል ያለው በጉልበት ላይ ነው ኃይል ያለው መንበርከክ መጸለይ ካለ ሁሉም ነገር በዛ ታላለ ረዥም አመታት በምላስ ዱላ ተመታ ጣውንታ ስታስጨንቃት ሁልጊዜ ጠዋትና ማታ ላቃኳን መተዋን ሳሙኤልን በጣም ኃይል ጉልበት ላይ ነው ኃይል አለው በጉልበት ላይ ነው መጸለይ ካለ ሁሉም ነገር በጃል ኤልያስ ሶስት አመት ሙሉ ዝናብ እንዳይወርድ ያደረገው በጣም በጸሎት ኃይል ነው አመፀኛው ሲገዛው ለነገ ጻድቅ አላዛብ የአምላክ ክንድ ገለጸ ኃይል አለው በበት ላይ ነው ኃይል አለው በበት ላይ ነው በርከት መስታይ ካለ ሁሉም ነገር ባንበሳ ጉርጓድ ታድሮ ዳሪዮ ጸጥ ጠይቀው ዳንኤል አባድረው አምላክ የምታመልከው አሁን ድኝ ያዳለው አምላኬ ታከብረዋል ሀይዳለው
Amen.
የጫጫታውን ምንጭ ለማጣራት እንሞክራለን። ሌላ ጊዜ ምንጭ ማጣራት ነው። ያው ልጃችን ደስ እያደረግ እናውላለን። ለአሁን የዛሬ ሰንበት ትምህርት ሁላችንም እንዳየ ነው አራተኛው ሰንበት ትምህርት ነው። ለሌሎች መማለት ይላል ይስማል።
ሄሎ
ሄሎ
አቤት አይሰማም?
አረ ምን ይሰማል? ረሻ እኮ አለ ጭራሽ ከት እኮ ነው እንደ ወገኖች
መስመሩን እየተጠቀመ ያለ እኮ ይታያል አይደል እንዴ? የኛ እነማን እንዳሉ አይታይም?
አሁን ያን ትገራው ለማድረግ አሁን ጊዜው ስላልሆነ ነው። የሆነ ነገር ግን ይመስለኛል እና ያው ሳምንቱን ትገራው ለማድረግ ነው እንሞክራለን።
አሁን ወጥተን እንግባ እንዴ? ሁላችን
ይላል
ወገኖች፣ አንዳንዶቻችሁ በአይፓድ ነው ያላችሁ። ስለዚህ በአይፓድ እና በስልክ ስለሆነ ይስተጋባል፣ ያስታውቃል። አንድ ሰው ኮንትሮል ማድረግ ይችላል። አለዚያ እኮ ሁከት ነው።
ኢማኑኤል እናንተ ብቻ ናችሁ ኮምፒውተር መሆን የምትችሉት? ከኮምፒውተር ላይ ነው ኮምፒውተር ላይ አይፓድም ኮምፒውተር ላይ ይችላል።
አቶ በየነ አንተ ያለህበት ቦታ ይሆናል ድምፁ የሚገባው ያለው ምናልባት
ከውስጥ የሚመጣ ድምፅ ነገር ነው ያለው። የውጭ ድምፅ ሳይሆን ራሱ አይመስለኝ ያለ።
ሁላችንም እንውጣ እና እንግባ።
ያ
እንግባ፣ ሁላችንም እንውጣ
እንግባ። እንደገና
ሁላችንም እንውጣ።
አራተኛው ሰንበት ትምህርት ነው የሚለው የጸሎት ኃይል ለሌሎች መማለድ ይላል። እግዚአብሔር ይመስገን በጸሎት ተጀምሯል። ጥናታችንን እንቀጥላለን። የመግቢያው ክፍል የሚለው እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ይፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ብሎ ይናገራል። እግዚአብሔር ይመስገን። ለሌሎች ተሸክም ተሰምቶን የምንጸልየውና የምንጮኸው ይሰማል። እንደሚሰማ ነው የሚናገረው። እርስ በርሳችሁ በኃጢአታችሁ ተናዘዙ። እኔ ማንም እኔ ኃጢአት የለኝም የሚል እግዚአብሔርን ሐሰተኛ ያደርገዋል ይላል። እና በበኩሌ እኔ ራሴን አውቃለሁ፣ እናንተም ራሳችሁን ታውቃላችሁ። እግዚአብሔር በምሕረቱ ብዛት ይቅር ብሎን ጸሎታችን እንዲሰማ ወደ እሱ ስንቀርብ የሚሰማን አምላክ እንደሆነ በስራዋ ደግሞ እጅግ ኃይል እንዳላት ይናገራል። እና እግዚአብሔር ይመስገን። ስለዚህ የምንናገረው ከንቱ አይደለም ማለት ነው። እንዲሁ በከንቱ የሚጠፋ ዝም ብሎ አየር ላይ ዝም ብሎ የሚጠፋ ቃል አይደለም። እግዚአብሔር የሚሰማ አምላክ እንደሆነ ተናግሮናል። ለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ጸልዩ፣ ለምኑ፣ ይሰጣችኋል። ሳታክቱ ጸልዩ ብሎ ነው የሚያደፋፍረን። ስለዚህ እንድንጠይቀው ስለሚፈልግ ነው። እና የከበደን ነገር ሁሉ እናውቃለን። በቤታችን፣ በሀገራችን እና ብዙ ሻ ያለብንን ሸክም ሁሉ እናውቃለን። እንቆጥራቸዋለን፣ እናቃቸዋለን። አንረሳቸውም። እኛ ከምናውቀው የበለጠ ነው እግዚአብሔር የሚያውቃቸዋል። እኛ የምናውቀው ራሱ እየተከመረና የከበደን ነገር ነው ያለው እና ወደ እሱ እንድናቀርብ ነው የሚያደፋፍረን። ሸክማችሁን ለንስ ተናገሩ ነው የሚለን እና ያን እናያለን። የሚሰማ አምላክ እንደሆነና መጸለይ እንደሚያስፈልገን በጣም አድርጎ የሚያሳስበን ክፍል ነው የዛሬው ክፍል። የአዲስ ኪዳኗ ቤተክርስቲያን አባላት ጸሎት እንደሚያስፈልጋቸው ተሰምቷቸዋል። ከጸለዩም በኋላ ተሰብስቦ የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ብሎ ይናገራል ሐዋርያት ላይ። እና ጸሎት ኃይል እንዳለው እያመኑ ያወቁ ያስተዋሉ ሰዎች ነበሩ ሐዋርያት። እና ከጸለዩም በኋላ የነበሩበት ስፍራ ተናወጠ ይላል። እግዚአብሔር መልስ መለሰ። የጸሎታቸውን መልስ አካባቢው ሲናወጥ ነው የታየው። እና ጸሎትን የሚሰማ አምላክ በሰማይ አለ። ደቀ መዛሙርቱ እንደ ጸለዩ ልብ በሉ። እንግዲህ ጸሎት ለእኛ ትልቅ መሳሪያችን ነው። በመንፈስ ቅዱስ ተሞልተው የእግዚአብሔርን ቃል በድፍረትና በመተማመን ተናገሩ። ከጸለዩ በኋላ በጸሎታቸው በመንፈስ ቅዱስ መሞላታቸው እና የእግዚአብሔርን ቃል በማወጃቸው መካከል ቀጥተኛ ግንኙነት አለ ይላል። እዚህ ሶስት ነገሮች አሉ፣ የተገናኙ ነገሮች፦ ጸሎት፣ በእግዚአብሔር ኃይል መሞላት፣ የእግዚአብሔርን ቃል በኃይል ማወጅ፣ የተገናኙ ናቸው። ከደቀ መዛሙርት የምናየው እሱን ማለት ነው። ከእግዚአብሔር ኃይልን ለማግኘት ጸለዩ፣ ከልባቸው በእምነት ሆነው ጸለዩ፣ ወደ እግዚአብሔር ሸክማቸውን አፈሰሱ። ከዛ በኋላ ደግሞ ምን መጣ? በኃይል ተሞሉ። በኃይል ከተሞሉ በኋላ ደግሞ የእግዚአብሔርን ቃል በኃይል ማወጅ ቻሉ። የተገናኙ ነገሮች ናቸው ማለት ነው። ደቀ መዛሙርት ስለ ራሳቸው መባረክ ብቻ አልነበረም የጠየቁት፣ የነፍሳት ድነት ሸክም ተሰምቷቸው ነበረ። አሁን እዛ ላይ እንዴት ነው የእኛ ጸሎት? ትክክል ነው። እርስ በራሳችን አንዳችን ለአንዳችን መጸለይ እንደሚያስፈልገን በጣም አድርጎ ይናገራል። አስፈላጊ እንደሆነ ይናገራል። ኃይል አለው እና ስለ ራሳቸው ብቻ ሳይሆን የእግዚአብሔርን ኃይል ተሞልተው ቃሉን በኃይል ለሌሎች ለማዳረስ ኃይል እንዲያገኙ ይጸልዩ ነበረ እና ወንጌል ወደ ዓለም ሁሉ መዳረስ እንዳለበት ስላወቁ ክርስቶስ ቃል የገባላቸውን ኃይል ጠየቁ ትላለች ኤለን ዋይት። እና ለእኛም ቃል ገብቶልናል በኃይሉ እንድንሞላ። አሁን ስናጠናም ያለው ስለ ኋለኛው ዝናብ እያጠናን ባለን ጊዜ ያ የእግዚአብሔር ኃይል ነው። በኃይሉ እንድንሞላ የእግዚአብሔር ቃል እንዲዳረስ በኃይል እንዲዳረስ የምንጸልየው ጸሎት እንዲሁ የሚቀር አይደለም እና እግዚአብሔርን ስንፈልግና ሌሎች እየማለን ስንጸልይ እግዚአብሔር ሌሎችን ወደ እርሱ እንድንመልስ እና ወደ መንግስቱ ለመጥራት እንድንደርስ መለኮታዊ ጥበብ እንድሰጠን በልቦናችን ውስጥ ይሰራል ጥበቡን ይሰጠናል፣ ኃይሉን ይሰጠናል፣ እንዴት እንደምንሄድ ይነግረናል። ስለዚህ በሱ ተማምነን የምንንቀሳቀስ ሰዎች መሆን አለብን። የምንጸልይ ሰዎች በራሳችን ዘዴ ሳይሆን አለ ሰዎችን የመድረስ ፕላን ብዙ ይደረጋል። በቤተክርስቲያን ውስጥ ፕላን ማድረግ በጣም የታወቀ ነው፣ ነፍሳትን ወደ ቤተክርስቲያን ለማምጣት ብዙ ስልቶች አሉ። ግን የእግዚአብሔር ኃይል ትልቁ ነገር እንጂ በጥበብ ሄደው የራሳቸውን ስራ የሚሰሩ አሉ። ብዙ ቤተክርስቲያኖች አሉ፣ ብዙ ምእመናን ያሉት በብዙ ስልት የመጡ ይሆናሉ። እና የእግዚአብሔርን ሰው ወደ እግዚአብሔር ቤት ለማምጣት ግን እግዚአብሔር ራሱ እንዲጠራቸው የእግዚአብሔር ኃይል ያስፈልጋል። እኛ ሙሉ በሙሉ ልናስተውል በማንችለው ሁኔታ በኃይል በሕይወታቸው ሊሰራና ልስባቸው ይችላል። እኛ በማናውቀው መንገድ እኛ ኃይል ስጠን ብለን ልክ እንደ ሐዋርያት በእግዚአብሔር ኃይል ልንሞላ የእነሱ ሸክም ተሰምቶን ብቻ ወደ እግዚአብሔር መቅረብ ነው የሚገባን እንጂ ፎርሙላውን እንዴ ነገር አይደለ። እሱ እንዴት አድርጎ በውስጣቸው እንደመሰራ የሚያውቀው እሱ ነው። እና የእሁዱ ክፍል ደግሞ ይሄ ዋናው መግቢያው የጸሎትን አስፈላጊነት ከኢየሱስ ተከታዮችም ጋራ የምንማረው እሱን እንደሆነ እንደ ጸለዩ ኃይል እንዳገኙ እንደገና መመስከር እንደቻሉ ከዛ በመማር በእኛም ላይ ያ የሚከሰት ስለሆነ እኛም በዛ አይነት መንፈስ ሆነን መጸለይ እንዳለብን ነው ዋናው መግቢያው የሚናገረው። እዚህ ትዕይንተ ዓለማዊ ተጋድሎ ይላል። ስለ ተጋድሎ ነው የሚናገረው እዛ ይሁድ ላይ እዳ ደግሞ አይ ቲንክ ሮብ ላይ ይደግማል። ስለ ተጋድሎ መጽሐፍ ቅዱስ በሚታየውና በማይታየው ዓለም ውስጥ ያለውን ነገር ጥልቅ አድርጎ ይነግረናል። በመልካምና በክፉ፣ በጽድቅ ኃይልና በጨለማ ኃይል፣ በክርስቶስና በሰይጣን መካከል ተጋድሎ አለ። በዚህ አይነት ዓለም ግጭት ውስጥ እግዚአብሔር የሰዎችን ነጻነት ያከብራል። በዛ ግጭት ውስጥ እዛ ራሱ በግጭት ውስጥ እንኳን ሆኖ ነጻነትን በማክበር ነው የሚሰራው። ከሚሊተሪ ሰርቪስ ይለያል። አይ ቲንክ ወታደሮችን ባንሆን በትንንሹ ልናውቅ እንችላለን። ሰው ጦር ሜዳ ከሆነ ወታደር መስማት ብቻ ነው ያለበት። የጦር አዛዥ የሚያዘውን ይህም ጦርነት ነው፣ ተጋድሎ ነው፣ ጦርነት ነው እዚህ ውስጥ ያለው። በጦርነት ውስጥ እኛ ወታደሮች ሆነን ያለንበት እና የጦር ወታደር መስማት ብቻ ነው። ሂድ ከተባለ ሂድ ነው፣ ግደል ከተባለ ግደል ነው። የራሱን አእምሮ እንኳን የሚጠቀም አይመስለኝም። እንግዲህ የዛ በጦር ውስጥ ስላልገባው ብዙ መናገር አልችልም። ግን እንዲሁም እናውቀው ኢንስትራክሽን በጣም መከበር አለበት። የጦር አዛዡ ያለውን ማድረግ ብቻ ነው ያለበት። እዚህ ላይ ሲናገር የእኛን ነጻነት በማክበር ነው እግዚአብሔር የሚሰራው። እኛን ነው መሳሪያ አድርጎ የሚሰራን። በጦርነቱ በተጋድሎ ውስጥ እኛ ያለንበት፣ ሌሎችን በማዳን ስራ ውስጥ ከሰይጣን እጅ በማልፈቅ በማስለቀቅ ውስጥ የእኛ መገኘት አለበት። ግን የእኛን ነጻነት በማክበር ነው እግዚአብሔር የሚሰራው ማለት ነው። ፈቃደኛ የሆን ነውን አንዳንድ ጊዜ እንዲሁ በግድ መንጭቆ ከቤት አስገድዶ አፍሶ ወደ ጦር ሜዳ አይከትም ማለት ነው። ፈልገን በፈቃደኝነት በዛ ውስጥ እንድንገባና በኃይሉ እንድንመላለስ አስተውለ እንድንሄድ በፍቅሩ ተሞልተ እንድንሄድ ይፈልጋል። ልዩነት ይዘላለ ማለት ነው። ፈቃዳችንን ፈጽሞ አይቆጣጠርም ወይንም ህልናችንን አያስገድድም። መንፈስ ቅዱስን የላከው ወንድና ሴት ልጆች ወደ መለኮታዊ እውነት እንዲመጡ ለመውቀስ ነው እና አስተውለን የክርስቶስ ፍቅር ገብቶን ለሰዎች ያላቸው ያለው ፍቅር ገብቶን ለማዳን ያለው ፍቅር ገብቶን የሰዎቹ ሳያውቁ የመሞት ነገር እንደዚህ የሚያደርጉትን አያውቁምና ይቅር ባላቸው ያለው ፍቅር ገብቶን በዛ ፍቅር ተነተን ያ የፍቅር ኃይል እኛን እንዲያነሳሳን ነው የሚፈልገው እንጂ እንዲሁ ታዛዥ ዕቃ ሆነን ወይንም እንዲሁ የጦር መሳሪያ ሆነን ብቻ እንድንገኝ አይደለም። እግዚአብሔር የማያደርገው የእኛን አእምሮ ማስገደድ ነው ብሎ ይናገራል። እና ይህን አባባል በደንብ አስተውሉ። በመልካምና በክፉ መካከል ባለው ተጋድሎ ውስጥ ጸሎት ልዩነትን ያመጣል። በዚህ ተጋድሎ ውስጥ ኃይሉ የሚገኘው እኛ የምንዋጋ ከስጋና ከደም ጋር አይደለም ብሎ ይናገራል። አሁን ይሄ ራእይ 12:7-9 ስታዩ ጦርነት በሰማይ እንደተጀመረ በሚካኤል በመላእክት አለቃ ከሰይጣን ጋራ ከዘንዶ ጋራ ትልቅ ጦርነት እንደተካሄደ ከዛም እንደወደቀ ይናገራል። ኤፌሶን 6:12 ላይ ጳውሎስ ሲናገር እኛ የምንዋጋው ከደምና ከስጋ አይደለም ከስልጣናት ጋር ነው ብሎ ይናገራል። እና ውጊያችን ከስጋና ከደም ጋር አይደለም። ብዙ ጊዜ ሰው ሲጋደል ሲዋጋ ስናይ ሳናቆ ያን ሰው ነው አይናችን የሚያየው። ከዛ አልፈን ስናስተውል ከዛ ሰው ኋላ ያለውን ኃይል ማየት የምንችለው፣ ከዛ ለዛም ሰው መጸለይ የምንችለው፣ ያ ሰው የገባበት ወጥመድ ውስጥ በምን ኃይል ውስጥ እንደገባ ማወቅ ማስተዋል የምንችለው ከዛ በኋላ ነው። እና እንደዛው ነው ውጊያችን ከደምና ከስጋ ጋር አይደለም። እና ይህን አባባል ድብላችሁ አስተውሉ የሚለው እንደገና ለአንብበው አስተውሉ። በመልካምና በክፉ መካከል ያለው ተጋድሎ ውስጥ ልዩነትን ጸሎት ልዩነትን ያመጣል። ክርስቶስን ስለሚያውቁ ሰዎች ስንጸልይ መለኮታዊ በረከት ወደ ህይወታቸው እንዲፈስ የሚያደርገው መስመር ይከፈታል። እግዚአብሔር ለእርሱ ለመጸለይ የምናደርገውን ምርጫ ያከብራል። በሚጸልዩ ሰዎች ስምም ኃያል ስራን ያደርጋል። ስለዚህ ተስማምተን ወደን ገብቶን ተሸክምን ገብቶን የምንጸልየውን ጸሎት ያከብራል። ትእዛዝም ይወጣል ከእግዚአብሔር መንግስት። ውይይቱን አንድ ላይ ለመወያየት እንዲሁ ጠቅለል ጠቅለል አድርጌ ልለፈው። ይሄ ስለ ትዕይንታዊው ተጋድሎ ነው። እዚህ ላይ ተጋድሎ መናገሩ መኖሩን ነው። በሰማይ በዙፋኑ የነበረ ተጋድሎ፣ በዚህ ምድር ተጋድሎ አለ። በሰይጣንና በክርስቶስ መካከል ተጋድሎ አለ። ውጊያችንም ከደምና ከስጋ ጋር አይደለም። ጸሎት ግን እዛ ውስጥ ትልቅ ኃይል አለው። ወደ ሰኞም ስንመጣ ኢየሱስ ለሌሎች የማለደው ኃያል ብሎ ይናገራል። ያ ኃያል አምላክ ኢየሱስ ለሌሎች ሲማልድ ነበረ አሁን ሉቃስ 3:21 እሱ ለሌሎች ሲማልድ የተናገረው ብዙ ቦታ እዚህ ጥቅሱ ተጠቅሷል። ሲጸልይ ለሌሎች ሲጸልይ ነው የእሱን ህይወት የምናየው። ለእኛ ደግሞ ትምህርት የሚሆነን ያ ነው። ከጳውሎስ ከሐዋርያት ከጥንት ሰዎች ከእነ ዳንኤል የምንማረው የተረዳ ነው መጸለይ ኃይል እንዳለውና ለሌሎች መማለድ ኃይል እንዳለውና ውጤት ደግሞ እንዳለው የሚወድቅ ነገር ሳይሆን የሚሰማ ለውጥን የሚያመጣ እንደሆነ ነው። አስፈላጊ ነው። እንደገና ደግሞ እንዲሁ የሚቀር ሳይሆን መልስ የሚያገኝ ነው። የኢየሱስ ህይወት ከአባቱ ጋር በቀጣይነት መለኮታዊ የሆነ ህብረትን በማድረግ የተገለጸ ነው። በተጠመቀ ጊዜ መሲሐዊ አገልግሎትን ከፈተና ሰማያዊ ዓላማው እንዲፈጸም ለመለኮት ኃይል ጸለየ። እንግዲህ እናስተውላለን፣ 40 ቀንና ሌሊት በጾም ሲጸልይ እንደቆየ እናስተውላለን። መንፈስ ቅዱስ እና ሁልጊዜም ያን ጊዜ ብቻ ሳይሆን ከዛም በኋላ ህይወቱ በብዛት በጸሎት ጊዜ የተሞላ ነበር። በጸጥታ ወደ ጸሎት ስፍራ ሄደ ብሎ የሚናገር ቦታ ብዙ አለ እና የጸሎትን አስፈላጊነት እጅግ አድርጎ እየተናገረ ነው። የኢየሱስ በዚህ ምድር በነበረ ጊዜ ያሳለፈው ህይወት መንፈስ ቅዱስ የአባቱ ፈቃድ እንዲከናወን እና ከፊት ለፊቱ ያለውን ስራ እንዲፈጽም ኃይልን ሰጠው። 5000 ሰዎችን በመመገብ ሆነ ለምጻሞቹ በመፈወስ አሊያም የአጋንንትን ነጻ በማውጣት በመልካምና በክፉ መካከል ያለው ፍልሚያ የሲኦልን ኃይል ማፈራረሻ ኃይለኛ መሳሪያ ጸሎት መሆኑን ኢየሱስ አውቋል። ይህን ሁሉ ሲያደርግ በጣም የጸሎት ሰው ነበረ። ስለዚህ ይህ ሁሉ ኃይል ሲከናወን አይተናል። በኢየሱስ አገልግሎት ውስጥ ጸሎት የእኛን ረዳት አልባነት እና ደካማነት ከእግዚአብሔር ሁሉን ቻይነት ጋር የሚያስተሳስር ሰማያዊ ቅባት ያለበት ዘዴ ነው ብሎ ይናገራል። ስለዚህ እኛ ደካሞች ነን፣ ግን ትልቅ ኃይል ደግሞም አስቀምጧል በእኛ ውስጥ። እንዲሁ ሲታይ በሰው እንኳን ስንታይ እኛ ምንድን ነን? በሀገራችን ያለውን ችግር እንኳን ጸጥ ማስደረግ ቀርቶ በዚህ በምድር የተሰራጨውን በሽታ እንኳን መፍትሄ ማምጣት ቀርቶ በመንደራችንም እንኳን ይሄ ነው መፍትሄ ያለው እሱ ነው ኃይል ያለው እሱ ነው ተብለን የምንጠራ ሰዎች አይደለንም። ግን እግዚአብሔር ትልቅ ኃይል ግን በእኛ ውስጥ አስቀምጧል። የእኛ ድካም ከእግዚአብሔር ኃይል ጋር የሚገናኘው በጸሎት ነው ብሎ ይናገራል እና በጸሎት በእምነት ሆነን ልንጠራው እንችላለን ትእዛዝ ከእግዚአብሔር መንግስት እንዲወጣ እና ያንን ነው እያዳፈረን ያለው እና በጸሎት ትልቅ ኃይል ተሰርቷል። ኢየሱስ በዚህ ምድር በነበረ ጊዜ ብዙ ድንቅ ተአምራትን ኃይላትን ሲሰራ ስናይ ህይወቱ ግን በጸሎት የተሞላ እና የኃይሉ ምንጭ በዛ ያለ እንደሆነ ነው የሚነግረን። ነፍሳትን ውጤታማ በሆነ መንገድ የማረኩ ሰዎች የጸሎት ሰዎች ናቸው ብሎ ይናገራል። ነፍሳትን በጸሎት የማረኩ ሰዎች ህይወታቸው በጸሎት የተሞላ ነበረ። በውይይት ስለምንገልጸው ብዙ መደጋገም አልፈልግም። ከኢየሱስ ህይወት የምናየው ያ የትልቁ ኃይል ስራ ሁሉ ምንጭ በጸሎት ያሳለፈው ህይወቱ እንደሆነ ነው ያየ ነው። እና ጴጥሮስም 3000 ሰው በአንዴ ሲመልሱ ሲማርኩ ከዛ በፊት የሆነው ነገር ምን ነበረ? ለጸሎት ለኃይል መጸለይ ነበር። በመንፈስ ቅዱስ ከተሞሉ በኋላ ነው ያ ድንቅ ነገር የታየው። ማክሰኞ ላይ የጳውሎስ የምልጃ ጸሎት ይላል። አሁንም ከጳውሎስ ህይወት የምናየው ነው ተመሳሳይ ማለት ነው። ከኢየሱስ እንዳየ ነው፣ ከሐዋርያት በጅምላ በጠቅላላ እንዳየ ነው። የጳውሎስም ህይወት በዚህ በጸሎት የተሞላ እንደሆነና የኃይሉ ምንጭ ጸሎት እንደሆነ ይናገራል። ሌሎች የምልጃ ጸሎትን ማድረግ መጽሐፍ ቅዱሳዊ ነው። በአገልግሎቱ ወቅት ሙሉ በሙሉ ጳውሎስ እርሱ በወንጌል እንቅስቃሴ ምክንያት በአቋቋማቸው ቤተክርስቲያናት ስለነበሩ አዳዲስ ስለተለወጡ ሰዎች ጸልየዋል። ለኤፌሶን ሰዎች ሲጸልይ፣ ለፊልጵስዩስ ሰዎች ሲጸልይ፣ ለጢሞቴዎስ ሲጸልይ እና ስናይ በሱ መልእክት ላይ አንስቶ አርሱን አንስቶ ለማን እንደሚጸልይ ግልጽ አድርጎ የጸለበትን ብዙ ቦታ እናያለን። ጳውሎስ ጸለይ አንድ ነገር እንደሚሆን እና ከጸለም ምንም እንደማይሆን ያምናል። እንግዲህ ሲጸልይ አንድ ነገር እንደሚሆን ካልጸለየ ግን እንደማይሆን ያምናል። እንግዲህ ማለት እግዚአብሔር ራሱ ስለሚያውቅ የኔ መጸለይ የኔ አለመጸለይ ምን ዋጋ አለው እንዳንል ነው። እሱ የሚያደርገውን እኔ ስላልኩ አይደለም የሚያደርገው፣ የኔ ማለት የእግዚአብሔርን ስራ አይቀይረውም ብለን ለጸሎታችን ያለውን ዋጋ እንዳናሳንሰው እዚህ ላይ ሲናገር ቢጸልይ እንደሚሆን ባይጸልይ ደግሞ እንደሚቀር ያምናል ይላል። ምንም እንኳን ከሚወዳቸው ወገኖች ቢለይም አንዳቸው ለአንዳቸው ሲጸልዩ በልቦናቸው አንድ ሆነው እንደሚተሳሰሩ ተረድቷል። ጳውሎስ ለኤፌሶን አማኞች የጸለየው ጸሎት አስደናቂ ነው። በመለኮታዊ እውነት ልቦናቸው አብርቶ የዘላለም ሕይወት ተስፋ ይሰጣቸው ዘንድ እግዚአብሔር ጥበብን መንፈሳዊ መገለጥ እንዲሰጣቸው ጸለ። እስቲ መጽሐፍ ቅዱስ ሁሉ ከከፈታችሁ ኤፌሶን ምዕራፍ 1 ከ15 እስከ 21 ያለውን እናንብብ። ምን ብሎ እንደጸለ የጸሎቱ አርስ ምን እንደነበረ ለፌስቡክ ሰዎች ቀድሞ የተፈተ ሰው ካለ ያን አሁን ትንሽ ሰጥ ብሏል በጣም ደስ የሚል ነገር ነው። ምዕራፍ 1 ከ15 ከ21
ድምፅ ይሰማችኋል? ይሰማችሁ ከሆነ
ድምፅሽ በጣም ይሰማል። ያው ማንበቡን ከቻልሽ
ልሞክር። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን፣ በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን፣ ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣናትም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኝ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ሁሉንም ከእግሩ በታች አስገዛለት፣ ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። አሜን።
ና ጸሎቱ ውስጥ ምን አይነት ሀሳብ እንዳለበት ስታዩ በውስጣቸው አንዳቸው ለአንዳቸው ስላላቸው ፍቅር እግዚአብሔርን ካመሰገነ በኋላ ግን ይህንን የመጥራቱን ታላቅነት ጥልቁን ምስል እንዲያስተውሉ ጥበብን እንዲሰጣቸው ይጸልይ ነበረ። ያ በማስተዋል እንዲሞሉ ይጸልይ ነበር። ያ በዛ በተሞሉ ኃይል በዛ ኃይል ብዙ ስራ ሊሰሩ ይችላሉ። እና እኛም ያ ማስተዋል እንዲኖረን የእግዚአብሔር ዓላማ ማስተዋል እንዲኖራቸው ሌሎች እኛም እንዲኖረን የጸሎታችን አቅጣጫ ወዴት መሄድ እንዳለበት ይናገራል። የእግዚአብሔርን ሀሳብ ያለማወቅ ነው ብዙ ችግር ውስጥ የሚከተን። ሀሳባችንና ሀሳቡ ብዙ የሚያገናኘው እኔ በስጋዊነት እናስባለን፣ የእግዚአብሔር ሀሳብ እዚህ ገላቀ ነው እና በእኛ አስተሳሰብ የምንሄድበት አካሄድ ብዙ ጊዜ ለበረከት ሳይሆን ብዙ ጊዜ ሳናቀው ለጥፋት ይሄዳል። እና ያ ነው የክርስቶስ ሀሳብ በውስጣችን እንደሆነ ያ እንዲሆን የእሱ ሀሳብ በእናንተ ውስጥ እንዲቀረጽ ነው የምጸልየው ብሎ ይናገራል። እና ጳውሎስ ለኤፌሶን ሰዎች አማኞች የጸለየው ጸሎት አስደናቂ ነው። በመለከታዊ እውነት ልቦናቸው አብርቶ የዘላለም ሕይወት ተስፋ ይሰጣቸው ዘንድ እግዚአብሔር ጥበብንና መንፈሳዊ መገለጥ እንዲሰጣቸው ነው የጸለየው። በሕይወታቸው ታላቅ የሆነውን የእግዚአብሔርን ኃይል ስራ እንዲያጣጥሙ ጸለየ። እንግዲህ በማስተዋል እንደ ማሽን ሳይሆን እንዲሆን እንደ ኢንስትሩመንት ሳይሆን በማስተዋል በተሞላ የስራው ተካፋዮች እንድንሆን ነው የእግዚአብሔር ሀሳብ። አውቀን አስተውለን ገብቶን በሱ ሀሳብ የምንመራ ሰዎች እንድንሆን ወደዛ ነው ፍላጎቱ እንጂ እንዲሁ መሳሪያ አድርጎ ወይ እንዴት ነው ይሄ እንዲሁ ማሽን አድርጎ ልጠቀም አይደለም የሚፈልገው ማለት ነው። እና ጳውሎስም ለኤፌሶን ሰዎች ያ የተሞላ ማስተዋል በውስጣችሁ እንድሞላ ብሎ ነው የጸለየው። እና ለፊልጵሶስም ተመሳሳይ ነው። ፊልጵሶስ 1:3-11 ላይ እንደተጠቀሰው እንደዛ እየጠቀሰ ያለውን ምን አይነት ጸሎት እየጸለየ እንደነበረ እንዴት እንደሸክም እንደተሰማው ይጸልይ ነበርና ከጳውሎስ ህይወት የምናየው እሱን ማለት ነው። ጳውሎስ የምልጃ ጸሎት ለሌሎች ይጸልይ ነበር እና ኢየሱስንም ስናይ እንደዛ ስማቸውን እየጠቀሰ ለነ ጴጥሮስ አሁን ለኔ ከኔ ጋር ያለው ብቻ አይደለም ለሚመጡት ጭምር ጸልያለሁ ብሎ በጣም ሲማልድ ዮሐንስ ወንጌል 16:17 እንደኛ እንዲሆኑ ዘንድ ብሎ እንድታስተሳስራቸው በኃይል እንድትሞላቸው ብሎ እየጸለይ ነበረ ኢየሱስ። እና ያን ሁሉ ስናይ ጸሎት ምን አክል ኃይል እንዳለውና ለሌሎች መጸለይ ምን አክል አስፈላጊ እንደሆነ ነው እየነገረን ያለው። እና ውጤት ያለው ነው አንዳንድ ጊዜ መልስ አናገኝ ስንቀር ተስፋ ሊያስቆርጥ ይችላል፣ እምነታችን ሊደክም ይችላል። ግን እንደዛ አይደል ያደፋፍረናል። እንደምንፈልገው በእውቱ እንኳን ባይሰማ እንዲሁ እንደቀረ እንዳልሆነ የምንጸልየው ጸሎት በእግዚአብሔር ጆሮ የተሰማ እንደሆነ ሁልጊዜም ልንዘነጋ አይገባም፣ በጸሎትም ልንታክት አይገባም። ሮብ ላይ ደግሞ የማይታየው ኃይል በስራ ላይ ብሎ ይናገራል። የማይታየው የምልጃ ጸሎት ታላቅ ተጋድሎ ብለን በምንጠረገው መልካምና በክፉ መካከል ባለው ትግል ውስጥ ኃይለኛ መመሪያችን ሆኖ የሚያገለግል ነው፣ መሳሪያችን ሆኖ የሚያገለግል ነው። ቅድም እንደተጠቀሰው ውጊያችን ከደምና ከስጋ ጋር አይደለም። እንደገና ደግሞ ጦርነት አለ፣ በክፉና በመልካም መካከል ትልቅ ጦርነት አለ። እንግዲህ በአንዳንድ ባገኛቸው አጋጣሚ ታላቁ ተጋድሎ አንብባችሁ ሊሆን ይችላል እና ትልቅ በደንብ ፒክቸሩን በደንብ አድርጎ ያሳያል ስላለው ጦርነት። በሰማይ የተጀመረ ጦርነት ዛሬም በምድር እንዳለ እስከ መጨረሻ ፍጻሜ ድረስ ደግሞ እንደሚቀጥል እንዳለ ሞት እስከሚዋጥ ድረስ በዘላለም ጥፋት ሁሉ አዲስ እስኪሆን ድረስ ጦርነቱ እንደሚቀጥል ይናገራል። ይሄ በስጋ አይን የማይታይ ግን በመንፈሳዊ አይን የሚታይ ትልቅ ጦርነት፣ መንፈሳዊ ጦርነት መኖሩን ይናገራል። ስለዚህ በመልካምና በክፉ መካከል ባለው ትግል ውስጥ ይሄ ጸሎት ትልቅ መሳሪያ ነው። ከነዚህ ተጋድሎዎች መካከል ግልጽ ሆኖ የተገለጠው አንድ ክፍል የሚገኘው በዳንኤል ላይ ነው ይላል። እና እንዲሁ አሁን ዳንኤል ስለ የተገለጠውን ታውቃላችሁ። ዳንኤል በነበረ ጊዜ በጣም ሸክም የሚሰማው እንግዲህ እንደነ ጳውሎስ ዳንኤል ደግሞ አንዱ ነው ከሚጠቀሱ ከብዙሃኑ፣ እንደገና ዳንኤል አንዱ ነው ለሌሎች የመማለድ የመጸለይ ነገር ላይ ማለት ነው። በኃጢአታችን በበደላችን ምክንያት ይኸው ባሮች ሆነናል፣ ይኸው ተማርከናል፣ አገራችንን አጥተናል ብሎ በጣም ማቅ ለብሶ ተዋርዶ ሲያለቅስ ሲጸልይ ጸሎቱ ተሰምቶለት 3 ሳምንት በጾም ሲጸልይ ጸሎቱ ተሰምቶለት መልስ እንዳይመጣ ግን ሲታገል እንደነበረ ሌላ ጠላት ያንን ይናገራል። እና ሙሉ በሙሉ በማስተዋል እንድንችል አንዳንድ ገጸ ባህሪያትን ለይተን እናውጣ ይላል። እዛ ላይ የፋርስ መንግስት አለቃ ማን ነው? የፋርስ መንግስት አለቃ ከለከለ ብሎ የሚናገር ነገር አለው። ወደዛ ዝርዝር ገብተን በማን በምናልባት ብዙ ቶሎ ካወጣን እናንብብ፣ ብዙ ጊዜ አይፈጅም። ዳንኤል 10:10-14 እዛ ላይ ጸሎቱ ተመልሶ እንኳን ጸሎቱ ምላሽ በተግባር እንዳይታይ የሚዋጋ ጠላት እንደነበረ ነው የሚናገረው። በሱ ጊዜ ዳንኤል ምዕራፍ
እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። እርሱም እጅግ የተወደድ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንም ቃል ባለኝ ጊዜ እየተንቀጠቀጥ ቆም። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህን በአምላክ ፊት ይዋረድ ዘንድ ካደረግህበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውሉት። ራእዩም ገና ለብዙ ዘመን ነውና በኋለኛው ዘመን ለሕዝብ የሚሆነውን አስታውቅህ ዘንድ አሁን መጥቻለሁ።
አሁን እዛ ላይ ቆሜ ተመስገን። እዚህ ላይ የምናየው አሁን እንዴት ነው? 3 ሳምንት ስጸልይ ጸሎት ተሰምቶ የነበረው መቼ ነው? በመጀመሪያ ቀን ነበር የተሰማው አይደል? በጣም የሚገርም ነገር ነው። በጣም ተዋርዶ ስጸልይ ብለው በመጀመሪያ ቀን እንኳን ተሰምቶ ለሶስት ሳምንት ተዋጋኝ የፋርስ መንግስት ወደ አንተ እንዳልመጣ፣ ይህን መልሱን ይዤ እንዳልመጣ። መልሱን ይዞ ነው የመጣው የጸሎቱን መልስ። ምንድን ነው ይሄ ምስጢር? 70 ዓመት ያልከው ጊዜ አሁን አልደረሰም ወይ? መቼ ነው የህዝብህ በምርኮ በመባረክ የሚቆዩበት ጊዜ? ወደ ሀገራቸው የሚመለሱበት ጊዜ መቼ ነው? መቼ ነው በዚህ በባርነት የምንቆየው? እስከ መቼ ነው ብሎ በጣም ተዋርዶ፣ በጣም ትልቅ ሸክም ነበረ ለዳንኤል ያን ጊዜ። እንግዲህ ምናልባት ሌሎቹ ያ ችግርም ሳይሰማቸው ዝም ብሎ ያሉ ሰዎች ሊኖሩ ይችላሉ። ግን እሱ ያሉበት ቦታ በጥፋታቸው ባለመታዘዛቸው አገራቸውን ከአገራቸው ተፈናቅለው መኖራቸውን በደንብ ያሰውን ነበርና በጣም ያዝን ነበር እና ጊዜውን ደግሞ ይጠብቅ ነበር ይሄ ጊዜ አልደረሰም ወይ ብሎ ሲል ከልቡ ወደ እግዚአብሔር ሲቀርብ መጀመሪያ ቀን ነበር የተሰማው ሶስት ሳምንት ሙሉ መሰማቱን እንግዲህ እንዴት ይወቅሱ መልሱን ሲያገኘ ጸሎቱን ቀጠለ እና ሲመጣ ነው ለ21 ቀን ታገለ እንዳልመጣ ተዛዙን ይዤ እንዳልመጣ ግን ሚካኤል አገዘኝ ብሎ ይናገራልና እሺ ይሄንን ትንትስ ነው ይላል ሙሉ ሙሉ ለማስተዋል እንድንችል አንድ ገጽ ባለስ ለይተን እናውጣ የፋርስ መንግስት አለቃ ማን ነው በርግጠኝነት ሳይረስ አይደለም እሱ የፐርሺያ መንግስት ንጉስ ነው የፐርሺያ መንግስት የፐርሺያ መንግስት አለቃ የሚለው አገላለጽ የሚያዘነብለውና የሚወክለው ሰይጣንን ነው ኢየሱስም ሲጠራው የዚህ ዓለም አለቃ ወይንም የዚህ ዓለም ገዢ ይለዋል ጳውሎስ በአየር ላይ ስልጣን ያለው አለቃ ብሎ ደግሞ ይጠራዋል ሰይጣንን የፐርሺያ አለቃ ሰይጣንን ወከለ ሚካኤልስ ማን ነው እንግሊዝ ላይ ተጋድሎ ያለው የዚህ የፋርስ መንግስትና ሚካኤል ብሎ ነው የሚናገረው ይሄ የፋርስ መንግስት ያለው ሰይጣንን ከወከለ ሚካኤል የሚለው ማን ነው? ሚካኤል የሚለው ቃል በመጽሐፍ ቅዱሳችን ውስጥ 5 ጊዜ ያልተጠቅሷል። እነዚህ ጥቅሶች በጥንቃቄ ስናጠና ሚካኤል ወንም በቅንፍ እንደ እግዚአብሔር ያለ ማለት የሚለው ትርጉም ያለው ከሰይጣን ጋራ በነበረው ቀጥተኛ ውጊያ የመላእክት ሁሉ አለቃ ስለሆነ ኢየሱስ የሚለውን ይገልጻልናልና በኢየሱስና በሰይጣን መካከል ያለው ተጋድሎ ነው ሲያሳየ ያለው እና ሰይጣን ያን አክል እንደሚዋጋ ጸልየን እንኳን ጸሎታችን ተሰምቶ ተግባር ላይ እንዳይውል መልሱን ማግኘታችንን እንኳን እስከማናውቅ እንደሚታገል ነው የምናገረው። ስለዚህ አንድ ቦታ ስትናገረን አይተም ስንጸልይ ጸሎታችን እንዳልተሰማ አናስብ። ሁልጊዜ ወደሱ እንቅረብ። በእግዚአብሔር ፊት ተሰማ ነው እሱ በፈቀደ ጊዜ ጸሎታችን መልስ እናያለን። ግን ሁልጊዜ በጸለይን ጊዜ ጸሎታችን መሰማቱን በማመን እንጸልይ። ለና እሱ ኃያል አዳኛችን ነው። አንድ ጸሎት ስትጸልይ የምትታልፍ አንድ ጸሎት ሳትታይ የምትታልፍ አይደለችም ብሎ ይናገራል። እና እሱን በልባችን እናያል። ልክ ዳንኤል 10 ላይ የምንማረው ነገር አንድ የጸለይናት ጸሎት የምትታልፍ አይደለችም። ጸሎት ኃይል አላት። ግን ያቺ ነገር ተመልሳ መቼ ትታያለች? እሱን እግዚአብሔር ያውቃል ምስጢሩን። ልክ እኛ እንዳሰብነው ባሰብነው ጊዜ እና ባሰብነው ወቅት እና ቦታ ሳይሆን ስናይ ምስጢሩን እግዚአብሔር ያውቃል። ግን ሳይሰማ ይቀር አይደለም። እግዚአብሔር ጸሎታችንን የሚሰማ አምላክ ነው። እና የጸሎት ትኩረት እንድኖረን እዚህ ላይ ያሳስባል። ሐሙስ ላይ ስንጸልይ ልክ ከነ ጳውሎስም ስናይ ከነ ዳንኤልም ስናይ እንትን ነው አላማ ያለው እንዲሁ መጸለይ ስለሚገባን እንጸልይ የሚባል ጅልማ ሳይሆን እንዲሁ ሳይሆን ታርጌት የተደረገ ለምን እንደምንጸልይ ለማን እንደምንጸልይ ምን እንደሆነ እንደምንፈልግ የታወቀ ነው። እና እሱን የምናቆይ መስለኛል። አዲስ ነገር አይደለም። አንዳንድ ጊዜ ምንም ችግር የለን በሚመስለን ጊዜ መጸለይ እንደዚሁ ትራዲሽናችን ሆኖ እንዲሁ ልማዳችን ሆኖ ስንጸልይ አድስም ሊጠፋ ይችል ይሆናል እንዲሁ መጸለይ ስላለብን ብለን። ግን በአንዳንድ ሁኔታ ስንወጠር ኦሬዲ አለን የምንጠይቀው ነገር ራሱ ስላለን አሻማ አሁንም በየሁታችን ያ እንዳለ አያለው። እና ስንጸልይ እንደዚህ ብዙ ጊዜ በወር አንድ ጊዜ የጾም ጸሎት ቀን አለ እንላለን። እና አንድ ሰው ያንን ስጠይቅ ሰምቻለሁ። እዚህ በካንሳስ ህብረት በወር አንድ ጊዜ የጾም ጸሎት አለ አርብ አለ አሁን ላቅም አብረን የነበርኩ ጊዜ ማለት ነው። እና አንድ ሰው ሲጠይቅ የጾም ጸሎት አለ በየሳ በየወሩ በየአርብ ቀን ግን ምንድነው አርስታችን ለምንድን ነው የምንጸልየው ለማን ነው የምንጸልየው የሚል ጥያቄ ተነስቶ ነበር። አንዳንድ ጊዜ ትራዲሽን ሊሆን ይችላል የአርብ ሮም ጾም ጸሎት አለ አሁን ለምሳሌ በኦርቶዶክስ ቤተክርስቲያን። እና እንደዚህ ደግሞ የተወሰነ ወራት ለጸሎት የሚወሰድ ጊዜ አለ። አንዳንድ ጊዜ እንደ እንትን ይሄ የሆነ መስፈር የእምነት ግዴታ የሚፈጸም ነገር ሆኖ ሊቀር ይችላል። እና እዚህ ላይ ስንጸልይ ትኩረት ያለው አላማ ያለው ለምን እንደምንጸልይ ለማን እንደምንጸልይ ምን እንደሆነ እንደምንፈልግ አቅጣጫ እንድኖረው ይናገራልና ያን በዛ የተሞላ ነው። አሁን የነ ጳውሎስ ጸሎት ስናይ ለቤተሰቦቹ ጸልይ ለምን እንደሆነ እንደጸለ የነዳንኤል ያንን ነው የምናየው። ሌሎች እንጸልይ ለነዚህ ሰዎች የእግዚአብሔር በረከት በእኛ በኩል እንዲተላለፍ መስመር ያደርጋል መስመር ያደርገናል እኛን ቻኔል ያደርገናል እንጸልይ። የህይወት ውሃ ምንጭ ከሰማዩ ዙፋን ፈሶ በእኛ አልፎ ወደ እነርሱ ይደርሳል እና እንጸልያ ነው እኛ መተላለፊያ እንድንሆን ነው ለንጸልይ የሚገባን የእግዚአብሔር ማንነቱ እንዲታወቅ። እግዚአብሔርን አጥቶ የተጎዳ ሰው እንዲሁ የሚባክን ሰው የህይወትን ምንጭ እንዲያገኝ እኛ የዛ መተላለፊያ መሆን እንድንችል እንጸልያለን። የቅልቦች የምልጃ ጸሎት ድምጽ የሰይጣንን ጭፍሮች ያንቀጠቅጣቸዋል። ሰይጣንን ይህንን ተቀናቃኝ የሚሆንበትን ተማጽኖ ሊቋቋም አይቻለው፣ ምክንያቱም በኃይሉና በብርቱ ጌታ ፊት ይፈራል ይሸበራል። ስለዚህ ሰይጣን እጅግ ተቀናቃኝና ነገሮችን ሁሉን የሚበውዝ ሚስኢንተርፕሬት ሊያደርግ የተሳሳተ ትርጉም እንዲኖር ተስፋ እንዲቆረጥ የሚያደርግ እንኳን ቢሆን በኃይል ወደ እግዚአብሔር ስንቀርብና በጸሎታችንን በትክክል ስናቀርብ በትክክል ስለእንግዲህ እኛ የተሟላን ሰዎች አይደለንም፣ በእምነት ከልባችን ተሰምቶን ስናቀርብ ሰይጣን ያንን አይቋቋምም ብሎ ይናገራል። ስለዚህ ከሰይጣን ኃይል የእግዚአብሔር ኃይል በጣም የላቀ ነው። ስለዚህ ያንን መቋቋም አይችልም፣ ይሸበራል። ከልብ በሚጸልዩ ጸሎቶች ድምጽ መላው የሰይጣን ጭፍሮች ይሸበራሉ የሚል ጥቅስ ከዚህ ከቴስቲሞኒስ ከሊኖስ ከጻፈች ላይ ተወሰደ አለ። ከልብ በሚጸልዩ ጸሎቶች ድምጽ መላው ሰይጣን ጭፍሮች ይሸበራሉ፣ ያን አይችሉም። በእኛን ብቻ ከሆነ እኛ ምንም አይደለም፣ እንዲሁ ይንቁናል። አንዳንድ ጊዜ በሰይጣን መንፈስ የተያዙ ሰዎች አንዳንድ ሰዎች ሊጸልዩ ሲመጡ አንተ ደግሞ መጣ ልጸልዩ አንቺ መጣሽ ብለው ያሾፋሉ። ግን በእግዚአብሔር ላይ እንደዛ ማሾፍ አይችሉም፣ ኃይሉን ስለሚያውቁ ማለት ነው። ስለዚህ የእግዚአብሔር ኃይል በእኛ እንድተላለፍ እንደዚሁ ከልባችን ስንቀርብ ያንን በሰይጣን ላይ ኃያሎች እንድንሆን ያደርገናል። ጸሎት የጠፉ ወንድና ሴት ነፍሳቶችን ለማግኘት በምናደርገው ትግል ውስጥ ከመለኮታዊ ኃይል ምንጭ ጋር እንድንገናኝ ያደርገናል። ስለዚህ በእኛ ኃይል የሌለን ስለሆነን ያ የመለኮታዊ ኃይል ከእኛ ጋር እንደሆነና የዛ ቻለድ እንድንሆን በእኛ ውስጥ ያ መለኮታዊ ኃይል እንድተላለፍ መንገዱ ጸሎት ነው ማለት ነው። አንድ አርብ ላይ ተጠማንትን አለ የተጻፈ ጽሑፍ ላንብበው። ጸሎታችን ወደ ዙፋን ሲያርግ መላእክት ትእዛዙን ለመፈጸም ይወጣሉ። ጸሎታችን ወደ ዙፋን ሲያርግ መላእክት ትእዛዙን ለመፈጸም ይወጣሉ። የሚያገለግሉ መላእክት በቅንነት እና ሕያው እምነት ለመነጩ ጸሎቶች ምላሽ መስጠት የሚችለውን የኢየሱስን ክርስቶስ ምላሽ ከዙፋኑ ተቀብለው ወዲያው ለመታዘዝ ይጠባበቃሉ። እንዴት ነው? በሲኦላዊ መንገድ እንዴት ነው የሚሆነው ማለት ነው? መላእክት ከኢየሱስ ትእዛዝ ለማግኘት እየተጠባበቁ አሉ ማለት ነው። ምን አይነት ትእዛዝ ከኢየሱስ እንዲመጣ? በእምነት የተጸለየ ጸሎት ወደ ክርስቶስ ጆሮ ተምቶ ወደ አምላካችን ጆሮ ተሰምቶ መላእክት ተልከው የዛን ጸሎት ምላሽ እንዲወስዱ ለማድረግ በዛ አይነት ሁኔታ ነው ያሉት ብሎ ይናገራል። እንደገና ላንብበው። የሚያገለግሉ መላእክት በቅንነት እና ሕያው እምነት ለመነጩ ጸሎቶች ምላሽ ለመስጠት የሚችለውን የኢየሱስን ክርስቶስን ትእዛዝ ማለት ነው ወይንም ምላሽ ከዙፋኑ ተቀብለው ወዲያው ለመታዘዝ ይጠባበቃሉ ማለት ነው። ልክ ትእዛዙ ሲወጣ ልክ መልአኩ ወደ ዳንኤል እንደመጣ ትእዛዙን ይዞ እንደመጣ እንደዛው ይዞ ለመምጣት ይጠባበቃሉ ማለት ነው። ስለዚህ የእኛ ጸሎት እንዲሁ የሚወድቅ አይደለም። በእግዚአብሔር ፊት የምናለቅሶ ጸሎት እና ለቅሶ እንዲሁ የሚጠፋ አይደለም። ስለዚህ ያን እንድንቀጥል ያ አይነት ሀሳብ እንድኖረን ነው የሚገፋፋን። ጊዜውን ለሀሳብ እና ለጥያቄ ለቃለሁ። ሀሳብ ያላችሁ
ትንሽ ሀሳብ ልሽ የመታሰቢያ ጥቅሳችን ላይ የተጠቀሰው ጥቅስ ቁጥር 16 ነው የጠቀሰው። ያዕቆብ ምዕራፍ 5 ቁጥር 16 ነው የጠቀሰው። ይፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ልና እኔ 17 እና 18 ምን ጨምር ላነበው ስለፈለኩ ነው። ኤልያስ እንደኛ የሆነ ሰው ነበረ። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት በስድስት ወር አልዘነበም። ሁለተኛም ጸለየ። ሰማዩም ዝናብም ሰጠ፣ ምድሪቱም ፍሬዋን አበቀለ ይችላል። እና የመታሰቢያ ጥቅሱ ላይ ኃይል እንደምታደርግ ተናገረ። የጻድቅ ሰው ጸሎት ታላቅ ኃይል ታደርጋለች አለና ከዛ 17 እና 18 ሲናገር ኤልያስ መጀመሪያ ቢዘጋ ለሰማይ 3 ዓመት ተኩል ተዘጋ። ሁለተኛም ጸለየ ይላል። ከዛም እንደገና ዝናብ መጣ ይላል። እና ምን አይነት ኃይል ታደርጋለች? እንደዚህ አይነት ኃይል ነው የምታደርገው። እንደዚህ አይነት ኃይል እኔ በጣም ያስደንቀኛል። የኤልያስ ጸሎትና በርግጥ የሁሉም ጸሎት ታላቅ ጸሎት ነው፣ ግን በጣም የሚያስደንቀኝ እኔ ሁሉም እንደገና ደግሞ አለ በመለኮት ኃይል የሚንቀሳቀሱ ነገሮች ናቸው። በሁሉም ጸሎት ውስጥ የሆኑት የጠላትን ኃይል ተቋቁሞ አልፎ የሄዱ ነገሮች ሆነዋል። በርግጥ በጸሎት ይሄኛው ግን የጠላትን ኃይል መቋቋም ሳይሆን የኢየሱስና የኤልያስና የኢያሱ ጸሎት ግን ተፈጥሮን ነበረ የተፈጥሮ ዑደትን የቀየሩት። ኢያሱም ምዕራፍ 10 ላይ ደምስናነብ በገባኦን ሸለቆ ላይ ፀሐይ ትቆም እኛ ውጊያችንን እስከምንጨርስ አለ። ፀሐይ ቆመች። እና ያስደንቃ እንደዚህ ነው የጻድቅ ሰው ጸሎት ታላቅ በስራዋ ታላቅ ኃይል ታደርጋለች የሚለው። እንኳንስ የሰይጣንን ኃይል ዘሎ መሄድ ቀርቶ የተፈጥሮ ዑደት ይቀይራል። ዝናብ ያስቆማሉ፣ ዝናብ ያዘንባሉ፣ ፀሐይ ያስቆማሉ። እና እኔ እዚህ ጋር ልል ያልኩት እግዚአብሔር ምን አይነት ኃይል እንደሰጠን አስተውላችኋል ወይ? ኤልያስም እንደኛ ሰው ነበረ ይላል። እዛው ያዕቆብ ኤልያስ እንደኛው ሰው ነው ይላል። እና ኢያሱም እንደኛው ሰው ነው። እና ግን እግዚአብሔር ምን አይነት ኃይል ነው የሰጠን? እሱን አስተውለናል? እሱን ካስተዋልን እኮ በእውነት በሚፈጠሩ ነገሮች ምንም ልባችን አይሸበርም ነበር። እኔ የሰይጣንን ኃይል ትንሽነት ከአሁን በፊትም ተናግሬያለሁ። ይሄንን ነገር ምን ባይኔ አይቻለሁኝና ግን እግዚአብሔር ለኛ የሰጠንን ኃይል ለመናገር ነው ይሄንን ነገር የምናገረው እንጂ ለሌላ ለምንም አላማ አይደለም። እና አንድ ጊዜ ኢትዮጵያ ያለሁኝ ወደዚህ ከመምጣቴ በፊት የአጋንንት ተገለጠና ቀደመ በዩ ሲል ነው ስለዚህ ያለኝ። እናንተ መጣህ ደሞ ልጸልይ መጣሽ ደሞ ልጸልይ ብሎ ይላል። አጋንንትን ያሾፋል ብሎ አለ። እንኳን ማሾፍ አይደለም በመጽሐፍ ቅዱሳችን እኮ ደብድቧቸው አልታስተውሳላችሁ። አጋንንት ተገልጦ እና እናስወጣለን ብለው እኮ ሲቀርቡ ጳውሎስንም አቃለው ኢየሱስንም አቃለው እናንተን ግን አላቅም ብሎ ደበደባቸው ይላል እኮ መጽሐፍ ቅዱስ ላይ። ደብደብ እንኳን ፍስ ያሰጡት ስደበደባቸው። እና ስለዚህ የእግዚአብሔር ክብር ግን በውስጣችን በሚገኝበት ጊዜ ግን ምን አይነት ትልቅ ነገር ጌታ በውስጣችን እንዳስቀመጠ ለመናገር ለምስክርነትና እንደገናም ደግሞ ለማደፋፈሪያም ጭምር ነው ይሄንን የምናገረው። ማለት ያለንን ኃይል እንድናቅ ራሳችንን ለጌታ ስንሰጥ እንዲሁ በኃይል በድርቅና አይደለም። በኃይል በድርቅና ያው በመጽሐፍ ቅዱስ እንደደበደባቸው ይደበደባል። ግን የጌታ ኃይል ግን በውስጥ ሲገለጥ ግን የሚሆነውን ለመናገር ነው። እና ምንድን ነው የሆነው? አጋንንት ተገልጦ እየጸለይን ነበረ ለማስወጣት እና ረጅም ሰዓት አስቸገረ በጣም። እና እየጸለይን ብዙ ያወራል፣ ማያወራው ነገር የለውም። እና ብዙ ያወራል፣ እንጸልያለን እና በኋላ አጋንንት ወደ ያዘው ሰው ሁኔ ምንም ማቀው ነገር የለኝም። የጂ ሹራቡ ረጅም ነበር የለበስኩት እጁ ረዘም ይላል ሹራቡና እኔ ጸሎት መጠለይን ነው ማስበው እና ጎንብሽ ያዛነን ወደ ያዘው ሰው ስጸልይ የእጅ ሹራቡ ማለት ነው ሹራቡ ነካው። ሹራቡ ሲነካው ሹራብሽን አንሽልኝ ሹራብሽ አቃጠለኝ ሹራቤ እኮ ነው ጨርቃችን እንኳን እኮ ነው በጣም ይደንቃል። እግዚአብሔር ለኛ የሰጠንን ኃይል ብናቀው ከዓለም ጋራ ሌላ አይነት ነገር ውስጥ አንገባም እና
አሜን።
ሹራብሽን አንሽልኝ ሹራብሽን አንሽልኝ ተቃጠልኩ። ጳውሎስ በጨርቁ ጨርቁ ጥላው ይፈውስ ነበር ማህረው ይፈውስ ነበር ይላል መጽሐፍ ቅዱስ። በጳውሎስ ውስጥ ያለው ወገኖች በእኛ ውስጥ የሚሆነው ጨርቄ ሲያቃጥል አይቻለሁ ነው ያጋነንትን እና ከዛ በኋላ እንደገና አጎንብሼ የጸለይኩ ይያለ አጎንብሼ አጋነንት ከያዘው ሰው ጋራ ግንባሬና ግንባር ተነካካ። የዚህን ጊዜ እባክሽን ትንሽ ረፍት ስጪኝ ግንባርሽን አንሽልኝ ትንሽ ረፍት ስጪኝ አዛ በቃ እግዚአብሔር መንፈስ ማስተዋል ሰጠኝና ሰዋላ ነሳማልኩኝ ራስክ ሲጭንሽ ለትንሽ ጊዜ አለ። በግንባሬም በግንባር በቃል ብቻ ለግንባሬም በግንባር በማጣበቅ ግንባሬን አላነሳስለው ራስክ አጥቶ ጥሎ ሄደ። ከግማሽ ቀን በላይ አይምሮ የሳተቹ ባጋነንት ተይዛ ከዛ ወደ አይምሮ ተመለሰች መቃችና እግዚአብሔር ይመስገንና ለላይ አልኩት ምንድነው በዛ ሰዓት ላይ ያየሁት ምንድነው የሰይጣንን ትንሽነትና እግዚአብሔር በእኛ ውስጥ ያስቀመጠውን ኃይል ነው ያየሁት። እና ይሄ ተጻፈውን ከማንበብ ከማንበብን ብቻ ምናቆመው ነገር አይደለም። ወደ ጌታ ስንቀርብ ያንን እዚህ ተጻፈውን በላያችን ላይ እንለማመደዋለን። የተጻፈው እውነት ነው ለማለት ነው። የተጻፈው እውነት ነው ኃይል ሰጣችኋለሁ ያለው እውነት ነው። እኛ ወደሱ እንቅረብ እንጂ እሱ ታማኝ ነው ለቃሉ። እና አንድ ሐሳብ ለመጨመር ሳሙኤል የተናገራት ንግግር አስተውለኑ ከሆነ አንደኛ ሳሙኤል ምዕራፍ 12 ቁጥር 23 ላይ የሐሙስ ክፍል ላይ ስለ እናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ ይላል። በጣም ይገርማል። ስለ ሰዎች መጸለይ ማቆም ለካ እግዚአብሔርን መበደል ነው። እናስተውለናል ወይ? ለምን እያንዳንዱ አንዱ አንዱን ሸክም ይሸከም ተብሏል። የዛን ጊዜ ያው ያሉት የእስራኤል ልጆች ንጉስ አንግስልን ብለው ብዙ አስቸገሩ እና ንጉስ ነገሰላቸው። የመጀመሪያው ንጉስ አሁን ነገሰላቸው እና እግዚአብሔር ግን እሱ ነበር ንጉሳችሁ እና እግዚአብሔርም ግን አስቆጥታችሁ አላሳዝናችኋል ይህን ደግሞ ታውቁ ዘንድ ይሄ ነው ብሏቸው አሁን ነጎድጓድ ይመጣል እና ዝናብም ይዘንባል ሲላቸው ሳሙኤል ያ ሆነ። ከዛ እግዚአብሔር እንደተቆጣቸው አወቁ። የዚህን ጊዜ እባክህ ጸልይልን አትተወን አሉት። እግዚአብሔር ምረት አርጎላቸዋል አለና ይህንን አላቸው ይቅርታ ሳሙኤል ስለ እናንተ መጸለይን በመተው አልተውም መጸለይ ስለ እናንተ ነው ጸልይላችኋለሁ እግዚአብሔርን እበድል ዘንድ ይህ ከኔ ይራቅ እና እግዚአብሔር በልባችን ውስጥ ለአንድ ሰው እንድንጸልይ ሸክም ሲሰጠን አለመጸለይ ሳሙኤል እንደሚናገረው መበደል ነው ይላል። ስለዚህ አንዳችን ለአንዳችን መጸለይ አለብን ማለት ነው። ከሄ ከባድ ቃል ነው በድል ዘንድ አይገባም የሚያለውና ስለዚህ በተፈጠረው ሸክም ላይ ሁልጊዜ ወደ ጌታ ፊት ወንድሞቻችን እህቶቻችንን በማቅረብ ለራሳችንም በረከት እናገኝና አንድ የመጨረሻ እንደፈቃዱ ብንለምን ይላል እና አንዳንድ ጊዜ እንደፈቃዱ ያልሆነ ጸሎት ጸልየን መልስ በማናገኝበት ጊዜ እግዚአብሔር እንደማይሰማ አርገን እንቆጥራለን እንደሌላ አርገን እንቆጥራለን። ግን እግዚአብሔር ያንን እኛ የጠየቅነው ቢመልስልን እኛ እንጠፋበት ይሆናል። ስለዚህ እግዚአብሔር ያቆየዋል ወይ ደግሞ አልደሰልን ይሆናል ያንን መልስ ስናገኝ ምን ጠፋበት ሊሆን ይችላል። እስከምንበስል አንዳንድ የሚቆይ ጸሎት አለ። ፈቃዱም የሆነ ጸሎት እንጸልይም በእኛ እስከምንበስል ድረስ የሚቆይበት አለ። አንዳንድ አስፈላጊ ከሆነ ደግሞ ወዲያው ይሰጠናል። ስለዚህ አንዳንዴ ወዲያው የሚሰጥ ጸሎት አለ። አንዳንዴ ቆይቶ የሚመለስ በጊዜው አለ። አንዳንዱ ደግሞ ኖ የሚባል አለ። እኔ ግን እና ከአሁን በፊትም ብያለሁ በጣም ካስተዋልን እኔ በጣም መርጠው ከሶስቱ የትኛውን ነው ይባል ኖን መርጣለሁ። ለምንድነው ኖን መርጠው? የጠየኩትን አላቅም ነበር። እግዚአብሔር ከእሳት ነው የመለሰኝ ማለት ነው። ኖ ካለኛን ነገር ልክ ልጆቻችንን እሳት አትንካ ብለን እንደምንመልስ እና እንደምናተርፋቸው ኖ ብለን ነው አንሰጣቸውም እሳቱን። እንደዛ ያህል እግዚአብሔር ነው የመለሰን። ይሄን ኖ የሚለው ጸሎት ኖ የሚለው መልስ ካስተዋልን እግዚአብሔር በጣም ከሞት ነው ያዳነን። ያንን ብናገኝ ምን ሞትበት ስለሆነ ነው የማይሰጠን እግዚአብሔር። ስለዚህ እግዚአብሔር እምነታችን ያሳድግ። ኖ የሚለውን ነገር መልሱን ኖ የሚለውን ትርጉሙን እንድናቅ እግዚአብሔር ያሳድገን። እግዚአብሔር ይባርካችሁ።
እግዚአብሔር ይባርክሽ።
አሜን።
እሺ፣ አሳም ዘቃለን ሐሳብም ጥያቄም በዛለን ጊዜ እንትን ያደረግን እንዳያመልጠንም ጊዜም እንጠቀም።
ሄሎ
ሄሎ፣ አቤት። ይሰማል?
እኔ አንድ ነገር የኔ ነው የሚሰማው።
ናው
አንድ ነገር መጨመር የምፈልገው በርግጣውን ከህይወቶች ጊዜ ያካፈለችው ግን ከህይወት ነገር ምንድን ነው ነው ለሌሎች መጸለይ
ኮንፈረንስ ጉዳት ነው። ቅርታ ኪዳኔ መጽኖ ለመናገር አባት ለመናገር ከፈለገ ብቻ ከፈቱ ኮምፒውተሩን ዝጉ። መጽኖ ሚውት አርኩ። ቅርታ ኪዳኔ ቀጥል።
ይግረላ በህይወቴ ያየሁት ነገር ለሌሎች ሰዎች በሚጸልይበት ጊዜ ልቤ ሰላም ማግኘት ብቻ ሳይሆን የኔ ጸሎት ተመልሶ እኔ የሚፈልገው ነገር ተመልሶ ያየሁበት ብዙ ጊዜ አለ። ሰዎቹ ሳያውቁ፣ ሰዎቹ ሳይረዱ፣ እኔ መጸለይን ሳያውቁ ለሌሎች ሰዎች የሚጸልይባቸው ጊዜ አሜን ብዬ እንደጨረስኩ በህይወቴ ብዙውን ጊዜ ወዲያው ለልቤ ደስታ ከሚሰጡ ነገሮች አንዱ ለሌላ ሰው መጸለይ ነው። የእክሌን ችግር እክሌ የሚፈልገውን እንደዚህ አድርግ የሚለውን ነገር አንድ ሳምንት በፊት ወይ ከወር በፊት ያጫወቱት ጉዳይ ሊሆን ይችላል። ግን መንፈስ ቅዱስ በሚያሳስብበት ጊዜ ስለነሱ ሲጸልይ በልዩ ዓለም የሚኖር ነው የሚመስለኝ። የሆነ በሰላም ዓለም እግዚአብሔር እኛን የፈጠረው እኛን ያስቀመጠው በእንደዚህ አይነት ህይወት እንድንኖር ነው። ለሌሎች በመጸለይ ለሌሎች በማዘን ቆይተው ሊያመሰግኑ ቆይተው ወደ እግዚአብሔር ሰዎች ምስጋና ይዘው ሊመጡ ይችላሉ። ነገር ግን የብዙ ነገሮች ጥርቅም ነው አንድ ሰው በህይወት ያለው። እኔ ብዙ ነገር የሚሳካልኝ ብዙ ነገር እየሆነልኝ ያለው በሰው አገር በእናቴ በአባቴ ጸሎት ነው። በእውነት የነሱ ጸሎት ልጅና ልጆች ስለሆኑ የሚጸልዩት ጸሎት ብቻ ሳይሆን ስንቶቻችሁ ናችሁ ለልጆቻችሁ አስባችሁ በየጊዜ የምትጸልዩ? ለልጆች አስቦ መጸለይ ራሱ ትልቅ ተስጦ ነው። ልጆችን ተመልሶ የማልብሳቸው ለምግባቸው ለተለያየ ነገር ብቻ የሚያስቡ ግን ለወደፊት ህይወታቸው እንዴት እንደሚሆኑ መንፈሳዊ ስለመንፈሳዊ ህይወታቸው የማይጸልዩ አባት እናት አሉ። እና እንን ለማመድ በረከቱን ከዛሬ ከሰዓት ጀምሮ ከዚህ ደቂቃ ጀምሮ በረከቱን እናለን ለሌላ መጸለይ። እኔ በዚህ ይሁድ ቀን ነው በየተኛው ቀን እንደሆነ ክርስቶስ ለጴጥሮስ እንደጸለየ ይናገራል። ይሄ በጣም የሚገርም ንግግር ነው። ሰይጣን ሊፈትን ያስቦ እንደ ስንዴ ሊያበጥር አስቦ ፈልጎ ሪፖርት አድርጎ ለመፈተን ቦታው በጣም በነበብ በጣም የሚገርመው ለመፈተን ማመልከቻ እንዳስገባ አይነት ነገር ዝም ብሎ ከመሬት ተነስተው እኮ አይደለም ጴጥሮስን ሊፈትን ብሎ አንድ ቀን አስቦ ሳይሆን አስቦ አቅዶ ጴጥሮስን ለመፈተን እቅድ እንዳወጣ እና ያንን ነገር ክርስቶስ አውቆ ለሱ እንደጸለየ ግን መጸለይ ብቻ ሳይሆን በተመለስክ ጊዜ ለወንድሞች ይሄኛው ክርስቶስ የሚጸልየው ጸሎቱ እኔ ጸልኩ ያለው ብቻ ነው እንጂ ሰዎች እያዩት ያሉት ክርስቶስ ሊንክ ያደረገው ነገር አለ። በተመለስክ ጊዜ ለወንድሞች፣ ለጓደኞች፣ ለዘመዶች፣ ለህዝብ አስብ፣ ጸልይ፣ ራራ እና እግዚአብሔር እኛን ከሞት አዳንኳችሁ። እንደው ጀነራል ብንመለከት እግዚአብሔር እኛን ከዘላለም ሞት አዳነን። ከዘላለም ሞት ማዳኑን በተረዳን ጊዜ ያ ጣዕሙ በገባን ጊዜ ለሌሎች እኛ ደግሞ ያንን ጣዕም ያንን ነገር ማስተዋወቅ እንዳለብን ኃላፊነት ጭምር የሚያሳይ ቦታ ነው። ሰይጣን እንደ ስንዴ ሊያበጥር ፈልጎ እኔ ግን ለአንተ ጸለቁ በተመለስክ ጊዜ ግን ለወንድሞች እና የእግዚአብሔር ጣዕም በሚገባን ጊዜ ኃላፊነት እንዳለን በቃ እግዚአብሔር ባረከኝ፣ እግዚአብሔር ጸሎቴን ሰምቶ ባረከኝ ብሎ ያ መደምደሚያ አራት ነጥብ የሚደረግበት ቦታ አይደለም። በረከት ሌላ እርምጃ የመሄጃ መንገድ ነው። ለሌላ ነገር ነው የሚሰጠን በረከት። መንፈሳዊ በረከት፣ ኢኮኖሚ በረከት፣ የቤተሰብ በረከት፣ ብዙ አይነት በረከቶች አሉ ብንዘረዝር እና ያ መደምደሚያ አይደለም እግዚአብሔር ባረከን ብለን የምንቀመጥበት ሳይሆን ያ ለሌላ አገልግሎት እንድሰጥ ብዙውን ጊዜ በኤንጂኦ የሰሩ ሰዎች ያውቃሉ። ዶኔሽን በሚያገኙበት ጊዜ ሀብታቸው አይደለም ያ ዶኔሽን ለሌላ እንዲያዘጋጁ ለሌሎች እንዲያበረክቱ ድልድይ ናቸው እነሱ እና ያለን በረከት ያለን ነገር ሁሉ የኛ አይደለም ለሌላ እንድናሻግር የተሰጠን ነገር ነው ለማለት ነው። አመሰግናለሁ። እግዚአብሔር ይባርክ ጊዜ ውስጥ እንደዚህ ስላብራራ አመሰግናለሁ። ጻይ
እግዚአብሔር ይመስገን። እግዚአብሔር ይባርክ። ተላላካችሁ ሀሳብ እየሰጣችሁ ዶክተር ማኑኤል ነበር ድምጽን ስታሰማኝ ነበረው።
አዎ እንግዲህ ወንድሜ ክዳኔ ቀደመኝና አልሻመውም ብዬ ነው ተኩት።
እሺ አሁን ጊዜው ነው።
እግዚአብሔር ይባረክ። እንደምን አደራችሁ በጌታ ወገኖቼ። እንግዲህ የተባለውን ፈልጌማል በጣም ጥሩ ነጥቦች ተወስቷል እና እኔ በቅዳሜው ላይ በመግቢያ ጥቅሳችን ከተወሰው ይቅር ስለመባባል ነው። ይሄ ስለ ይቅርታ በያዕቆብ 5:16 እንዲሁም በማቴዎስ ወንጌል ምዕራፍ 6:14-15 ላይ በተጠቀሰው ሀሳብ እዚህን ጊዜ ክርስቲያኖች አንዳንድ ክርስቲያኖች ራሳቸውን የሚደልሉ አሉ። ሰው ከእግዚአብሔር ጋር ሳይታረቅ ከሰው ጋር መታረቅ አይችልም። ከእግዚአብሔር ጋር ደግሞ የተታረቀ ሰው ማንኛውንም ይቅር የተባለውን ኃጢአት አይሰውርም። ኃጢአቱን የምሰውር አይደለም ይላል እግዚአብሔር ቃል። የምተዋትን ደግሞ ፈውስን ያገኛል ይላልና ይቅር መባባል ማለት አክቹሊ ኃጢአቱን በመግለጽ ኃጢአቱን የማይገልጽ ሰው ይቅር አይባልም። ስለዚህ ክርስቶስ እርስ በርሳችሁ ኃጢአትን ይቅር ባትሉ የሰማይ አምላክ ይቅር አይላችሁም። ይህን የሚያደርገው ደግሞ እውነተኛ ጸሎት ነው። እውነተኛ ጸሎት የምጸልይ ሰው ከክርስቶስ ጋር ይታረቃል። ከዛም በኋላ ኃጢአት ዘርዝሮ ከሌሎች ጋር ደግሞ በግል አንዳንድ የሰዎች ፖለቲካሊ ኮረክት የሆነ ንግግር ይናገራሉ ቤተክርስቲያን። እግዚአብሔር ይሰውረን ወገኖች። የምሰወር ኃጢአትን ስሰራ እንወደዋለን አይደል? ውጤቱን ደግሞ መውደድ አለን። ይሄ ነው ትልቁ ችግር። የሰው ልጅ ችግር እዚህ ላይ ኃጢአት ስሰራ እየወደደ የኃጢአትን ውጤት የምጠላ ነፍስ የተሳሳተ ነፍስ ነው። እና ይቅር መባባል ማለት እግዚአብሔር ይቅር ስለን የበደልነውን ሰው ወይንም የበደልን ሰው እንደዛው ደግሞ ይቅር ኃጢአቱን ፍርጥ አድርገን ነግረን፣ ምክንያቱም ኃጢአት ዋጋ ያስከፍላል። ሁለተኛ እንዳን ደግሞ እግዚአብሔር እንዳናሳዝ ነው። ስለዚህ የጸሎት ልዩነቱ እዚህ ላይ ነው። ብዙን ጊዜ ቤተክርስቲያችን የምንደክመው እኛም የምናንቀላፈው ወሬ ብቻ የምናበዛው እውነትን በሕይወት አንለማመደው። ይህ በጸሎት ኃይል የሚገኝ ይቅር መባባል ክርስቶስ ይቅር ካላላችሁ ይቅር አላችሁ። አንዳንድ ሰው አትቻለሁ እኮ ምንም ባያምረው እኮ ኖ በአእምሮ የሌለ ሰው የዛሬ 10 ዓመት እንዲህ ሳስብ ነበር፣ እንዲህ ብዬ ነበር፣ እንዲህ ያሳዝኘ ነበር፣ ዛሬ ግን መንፈስ ወቀሰኝ፣ ይኸው የወደድኮን አድርግ ወንድሜ፣ ጌታ ይቅር ብሎኛል፣ ስለዚህ ተፈትቼ ንጹህ ሰው ሆኜ መጣሁ የሚል እምነት ነው ጌታ የምጠይቀው። ሌላው በይሁዱ ላይ ትዕይንት የምለው ላይ ትዕይንት ወገኖች፣ ታላቅ ተጋድሎ ስትመለከቱ ሳለ ሰይጣን እንደ ቀላል ነገር የሚመለከቱ ሰዎች አሉ። ሰይጣንም ኃይል አለው፣ እግዚአብሔርም ከሱ የበለጠ ኃይል አለ። ሰይጣን ተሸንፏል፣ ግን በዚህ ምድር ገዢ እንደሆነ እግዚአብሔር ቃል ይናገራል። ጊዜያዊ ገዢ። ስለዚህ ጸሎት ስንጸልይ የሰይጣንን ኃይል መጠነን እናውቃለን፣ የእግዚአብሔርን ኃይል ደግሞ ለይተን እናውቃለን። በዚህን ጊዜ በሁለቱ መካከል ባለው ትዕይንት ላይ እኔና እናንተ አሸናፊዎች እንሆናለን። ለምን? ሁለቱንም ኃይል ለይተን እናውቃለን። አሬን በቤተክርስቲያናችን ትልቁ ችግር መለየቱ የላገታቸው ክርስቲያኖች አሉ። የእያዋህ እያቀላቀሉ የሚሄዱ ሰዎች አሉ። ሃይማኖት ያጠራል፣ አይንን ያጠራል፣ ህይወትን ያጠራል። ተርኩበት ከክፋት ነጥብና የሰይጣንን ኃይልና የእግዚአብሔርን ኃይል አበጥረን ወደ ማወቅ ስንደርስ ጌታ ሆይ፣ ጌታ ሆይ አስበኝ፣ አምላኬ ሆይ አስበኝ እንላለን። ሌላው ወንድሜ ኪዳኑ ነክቷል፣ አልደግመውም። ግን ስለ ጴጥሮስ በተጸለየው ጸሎት ላይ ክርስቶስ ኢየሱስ ስሙን 2 ጊዜ ነው ጠራው። ወገኖቼ የምንወዳቸውን ወገኖችን ስማቸውን የጠራን መጸለይ የተለየ ኃይል ያገኛል። ስለዚህ በዚህ ነገር ላይ ትኩረት እንድንሰጥ ይፈልጋል። የጸሎት ኃይል ለማግኘት እውነት ሰዎችን የምንወድ ከሆነ ስሞቻቸውን ጠቅሰን እንጸልይ። ፈውስ ኃይል ከእግዚአብሔር ዘንድ። በመጨረሻ ክርስቶስ የጸለየው ጸሎት ልዩ ሉቃስ 3:21-22 ወገኖች ደግማችሁ አንብቡ። ጸሎት ሰማይን ያስከፍታል። ሰማይን ክርስቶስ ጸሎት በጸለየ ጊዜ ሰማይ ተከፈተ ይላል። እንዲሁም እውነተኛ የኔና የእናንተ ጸሎት ሰማይን ወገግ አድርጎ ይከፍታል። እኛ ካለን ሰማይ ከፍ እንላለን እንጂ ክርስቶስ ወደኛ ነው። ጸሎት እኛን ወደ ላይ ከፍ አድርጎ የሚወስድ ነው። ስለዚህ ያ ብቻ ሳይሆን ክርስቶስ ማንነቱን አበጥረን እናውቃለን። በዛው ይናገራል፣ ይህ ነው የሚወደው ልጅ ይላል መንፈስ ቅዱስ። አያችሁ፣ ዛሬ እኔና እናንተንም ልጄ ሆይ የምወድሽ፣ ልጄ ሆይ የምወድ ልጄ፣ ዛሬ ደስታዬን ማንተ አየሁ የሚያዝን እውነተኛ ጸሎት። ከዚህ አናቋርጥ እንጸልይ። ከማቴዎስ እስከ ዮሐንስ ወንጌል ድረስ ክርስቶስ ረዥም ሰዓት ጸልዮአል። ጸሎት አላስፈለገው፣ ግን ሌትና ቀን ጸልይ ነበር። አናቋርጥ መጸለይ ማለት የለመጣ ጸሎት። ይህን ጸሎት እንለውጠው ወገኖች። በወር አንዴ የምናደርገውን ለአምስት ደቂቃ የምናደርገውን ጸሎት እንለውጥና ሰወር ያለ ስፍራ ወዝን ከክርስቶስ ጋር እንወያይ።
ሰማን
ትንሽ ሀሳብና ጥያቄ አለኝ። ሀሳቤ
መጀመሪያ እንት ይሄ ታላቁ ተጋድሎ ስለ ታላቁ ተጋድሎ ሲትገልጽ ከምድራዊ ጦርነት ጋራ አያይዘ ይስተናግዳልና ምድራዊ የጦር አዛዦች ወታደሮቻቸውን በግድ ያዛሉ። አዎ የኛ አምላክ ግን በፍቅር ወደዚህ ተጋድሎ ውስጥ እንድንገባ በፍቅር ይጠራናል። ይሄ አንድ ሌላም ደግሞ አንድ መጨመር የፈለኩ ነገር ስላለ ነው በትክክል። አዎ ምድራዊ በግድ ነው በግድ ያረጋል። የኛ አምላክ ግን በዚህ ጦርነት ውስጥ ተጋድሎ ውስጥ እንድንገባ በፍቅር ሲጠራን ጥሪውን ሰምተን ከገባን ጦርነቱ ውስጥ አብሮ ነው የሚገባ። በጣም ትልቅ የሚያጽናናንና ደፍረን ይሄንን በቃ ፍቅር በደፍረን በሙሉ ልባችን ተቀብለን ድል ለመንሳት የምንመካበት ጉዳይ ቢሆን ብቻችንን የሚተዋነ ሳይሆን ጦርነቱ ውስጥ አብሮን ይገባል። ልዩነቱ ነው ሌላ ልዩነት። እና ያዛጁ የምድራዊው ያዛቸዋል ጦረኞችን። ከዛ በኋላ ምናልባት ሁሉም ካለቁ በኋላ የሚሆነውን አላውቅም። እኔ ስለ ምድራዊ ጦርነት አላውቅም። እና የኛ አምላክ አብሮን ከኛ ጋር እስከ መጨረሻ የሚዋጋልን አምላክ ስለሆነ ይሄ ትልቅ ተስፋችን ነው ለማለት ፈልጌ ነው። ሌላ እንደ ጥያቄ እኔ ይሄ ዳንኤል ጸልዮ ምላሹን ለ21 ቀን ወደ ዳንኤል መልስ ይዞ የመጣውን ለ21 ቀን ተቋቋመ። እንደው በዛን ጊዜ ሰይጣን በዛን ጊዜ ተስፋ የነበረው ነበረ ክርስቶስን እስከሚሰቅለው ድረስ ተስፋ የነበረው እና ፊት ለፊት ከእግዚአብሔር ጋራ ሁሉ የሚደራደር ጥያቄ የሚያቀርብ እንደው ነፃነት የነበረው ነበረ። ምንም እንኳን ሰይጣን ጠላት ቢሆንም እግዚአብሔር ከፍቅሩ የተነሳ አሁንስ እንደው ከዛን ጊዜና አሁን ግን ተስፋ የቆረጠ ነው። ምክንያቱም ክርስቶስን ከሰቀለ በኋላ ተስፋ ቆርጧል፣ ተሸናፊ ነው። እና አሁንም እንደው አሁንም የምንጸልየውን ጸሎት ወደኛ እንዳይመጣ ልክ እንደዛ ዘመን የመከላከል ኃይሉ እንዴት ነው ስናነጻጽረው የሚለው ነገር ጥያቄ ስለሆነብኝ ነው።
ጥያቄውን ሰምታችኋል። ሰዓቱ አልቋል። በሁለት ቀን ጥያቄ ልመልስ የምትችሉ መልሱ። ምናልባት ሞር ወደ ውይይት የሚያስገባን ከሆነ እናስተላልፈዋለን፣ ሰዓቱ ያለቀ ስለሆነ። በሁለት ደቂቃ ወይም በአንድ ደቂቃ ይህን ወደ ልመልሰው የምትችሉ ተናገሩ።
ሄሎ።
አቤት። ይሰማል።
እንግዲህ በዚሁ በኢሮቡ ላይ ይህንን ይገልጻልና በመሰረቱ ትንሽ እንደ ቀና ማድረግ ይህንን ጥያቄ ምንድን ነው፣ ሰይጣን ምንጊዜም ተስፋ ቆርጦ አያውቅም። ይህንን እንድናውቅ እግዚአብሔር ይፈልጋል። ሁሉ ጊዜ አሸናፊ እንደሆነ ነው የሚናገረው። ደግሞ ስመጣ ሰይጣን ነኝ ብሎ አይመጣምና በኢሮቡ ላይ እንደውም የዚህ ዓለም ገዥ የዚህ ዓለም አለቃ ይለዋል። ቅድም ተናግሬያለሁ፣ ጊዜያዊ አለቃ ጊዜያዊ ገዥ ነው። ስለዚህ መሸነፉን መክሰሩን ለማንም አይናገርም፣ ለራሱ ግን ያውቃል። ለዚህ እኮ ነው እንዲያውም እንደ ብርሃን መልአክ ሆኖ እኮ አይደለም እንደሚመጣው በኋለኛው ዘመን። የሰይጣን ዘዴ ስለሆነ ሰይጣን አልተረታም። በራሱ አስተሳሰብ በአመለካከቱ ዛሬም ብዙዎችን የሚያደክመው በዚህ አሳብ ስለሆነ ኃይል አለው የራሱ የሆነ። እኛ ግን እናውቃለን የኃይሉን መጠን በክርስቶስ ስለምንታመን። እዚህ ሰይጣን ስራውን ይሰራል። አሁንም ግን በጌታ በኢየሱስ ክርስቶስ ኃይል እና እናንተ ድል ነስተነዋል። ገናም ድል እንነሳለን። ግን ገዥ ነው፣ አለቃ ነው። የዚህ ዓለም አለቃ ነው፣ ገዥ ለተወሰነ ጊዜ ኮንትራት ይዟል። ከእጁ የሚወጣበት ጊዜ በጣም ቅርብ ነው። ጌታ ቶሎ ይመጣል፣ ያሳርፈናል። ተባረኩ።
እዚህ ሀገር አይ ቲንክ ኢትዮጵያም ሰው መለየት ጀምሯል። እዚህ ሀገር ግን እያንዳንዱ ሰው በነፍስ ነው የሚታወቀው። ታውቃላችሁ፣ በሶሻል ሴኩሪቲ ተገብቶ እያንዳንዱ ሰው ላይፍ ሂስትሪው ምኑ 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 ይታወቃል። ኢቨን የዚህ ሀገር ሰው እንኳን ሰውን ኢንዲቪጁዋሊ በደንብ ያርገኝታል። ሰይጣን ግን ደግሞ ከዛ የበለጠ ነው። የያንዳንዳችን ላይፍ ሪከርድ አለው ሳይኮሎጂስት ነው ኤክስፒሪየንስ አለው ስለዚህ ያ ዶክተር ተናገርከ ደግሞ የዚህ ዓለም አለቃ ነው ያ ሁሉ ስላለው በሚችለው በእግዚአብሔር ዙፋን በመጽሐፍ ሳይሆን በእኛ ኢንቫይሮንመንት ያለነው በሰይጣን አለቅነት ስር ባለበት ዓለም ውስጥ ነው ያለነው ግዛት እሱ በሚቆጣጠርበት ዓለም ውስጥ ነው ያለነው እንዴት አድርጎ እንደሚያስተናንት ያውቃል እንዴት እውነት እንደሚያስነሳ ያውቃል እንዴት ሰው ተስፋ ሊቆርጥ ምን መሆን እንዳለበት ያውቃል ሰው ማድረግ ከቻለ ከሰው የበለጠውን ማድረግ እንደሚችል እናያለን ማለት ነው ለምን ጊዜ አበዛውኝ ምናልባት እዚህ ላይ ምትጨምሪ ካለ ጥሩ ካልሆነ
ወደሚቀጥለው
ለጊዜ በቂ ከሆነ እናሳልፋለን
ይበቃል እግዚአብሔር ይባርካችሁ
እግዚአብሔር ይመስገን በእውነት ስለሚገኝ ጊዜ እግዚአብሔር እናመሰግናለን እሱ ራሱ በእውነት እንደው በሰማነው እሱ ይንገረን የእግዚአብሔር መንፈስ አጉልቶ ይንገረን የእምነትን የጸሎትን ኃይል እሱ ያብዛልን ስለነበረን ጊዜ እግዚአብሔር እናመሰግናለን አሁን ይህንን ፕሮግራም በጸሎት ከዘጋን በኋላ ሁላችንም ያው እንደተለመደው ወጥተን እንገባለን በረፍታችን ውስጥ የስጦታና የእሳት ጊዜ ነው የወደ መጨረሻ ነው እንግዲህ በዚህ ለመጣክል ለማሳሰብ ያህል ከዛ በኋላ ከአስር ደቂቃ እንትመልሰን እንግባ ከአስር ሰባት ደቂቃ በኋላ እንትመልሰን እንገባለን ይህንን ፕሮግራም በጸሎት እንዝጋን ነው ከዛ ማዶን እየሰማህ ከሆነ ትጸልያለን ለዚህ ለስጦታም እና መዝጊያም ጸሎት አድርገልን
እነና
ያው ግማኑኤል
በሞክሼ ተሞልተናል ኦ
አሁን ለጂህ ነው የሚጸልየው አሁን ለጂህ ነው የሚጸልየው
አ
ሁሉን ቻይ አምላክ እናመሰግናለን ስለጠበቀንና አስተካከለን ስለወደድከን እናመሰግናለን ለኛ ያላረከው ነገር እኮ ያለን እግዚአብሔር ሆይ ለኛ ብቻ ነው አሁንም እስካሁንም ስለጠበቀን እናመሰግናለን አሁንም አሁን ስጦታም ሲሰበሰብ እናንተ ባርኮት እንዲሆን አድርገው እግዚአብሔር ሆይ ሁላችንም ጠብቀን በጌታ ኢየሱስ ክርስቶስ ስም አሜን
አሜን
ለብሬክ እንወጣለን ያለን ከአስር ደቂቃ ተመልሰን በኋላ እንሰነሳ መልካም የቦታ
እንግዲህ ባክ